The Voice of America.
ባለፉት 3 አመታት ውስጥ በውጭ ሀገር የሚኖሩ ኢትዮጵያውያን በተለያየ መልኩ ወደ አገር ውስጥ የገባው ገንዘብ መጠን ወደ 9 ቢሊዮን ዶላር እንደሚደርስ በውጭ ሀገር የሚኖሩ ኢትዮጵያውያን ጉዳይ ድርጅት የሕዝብ ግንኙነት ዳይሬክተር አቶ ወንደሰን ግርማ ለአሜሪካ ድምጽ ገልጠዋል። በኮቪድ-19 እና በኢትዮጵያ ባለው ወቅታዊ ሁኔታ የተጎዳውን የኢትዮጵያ ምጣኔ ሀብት ለመደገፍ በውጭ ሀገር የሚኖሩ ኢትዮጵያዊ ማህበረሰብ ከቅርብ ጊዜ ወዲህ የሚያደርገው ድጋፍ እየጨመረ ነው ሲሉ አቶ ወንደሰን ያስረዳሉ። ዝርዝሩን ደረጀ ደስታ ባጠናቀረው የንግድና ምጣኔ ሀብት ዝግጅት ውስጥ ታገኙታላችሁ።
የኢትዮጵያ ዳያስፖራ ኤጀንሲ ከተቋቋመበት ካለፈው 3 አመት ጀምሮ እስካሁን በተለያዩ አገሮች ከሚገኙ የዳያስፖራ አባላት ወደ 9 ቢሊዮን ዶላር መገኘቱን አቶ ወንደሰን ይናገራሉ። በ3 አመታት የነበረውን ሁኔታም ሲያስረዱ
ባለፉት 3 አመታት ኤጀንሲው ከተቋቋመ ወደዚህ ባሉት ጊዜያት ውስጥ ወደ 9 ቢሊዮን ዶላር ወደ ኢትዮጵያ ተልኳል። ያለፈውን አመት 2013ን ብቻ ካየን 3.6 ቢሊዮን የአሜሪካን ዶላር ወደ ኢትዮጵያ በዳያስፖራ ማካይነት ረሚታንስ መልክ ተልኳል። ከዛ ፊት የነበሩት አመታት እንደምታስታውሳቸው ከኮቪድ ጋር በተያያዘ በዓለም አቀፍ ደረጃ በተፈጠረው የኢኮኖሚ መቀዛቀዝ ምክንያት ባለፈውም አመትም ከዛ ፊት በነበሩት አመታት ቅናሽ ያደረጉበታል። ብዙ ጊዜ 4 ቢሊዮን እና ከዛ በላይ ነበር ፕላን እናደርግ የነበረው። በእነዚህ መቀዛቀዞች ምክንያት ነው በአማካይ ወደ 3 ቢሊዮን ዶላር አካባቢ ነው ኤጀንሲው በቆየባቸው 3 አመታት የተገኘው። ባለፈው አመት ግን የተሻለ ወደ 3.6 ቢሊዮን የአሜሪካን ዶላር ወደ ሀገር ውስጥ ገብቷል በህጋዊ መልኩ በዳያስፖራ ማካይነት።
አቶ ወንደሰን እስካሁን የተገለጹት በሐዋላ ወይም እሳቸው እንደሚሉት በሬሜተንስ መልክ ብቻ መሆኑን አስረድተው ዳያስፖራው ወደ አገር ቤት የሚልካቸው ሌሎች የተለያዩ መስኮች መኖራቸውን ተናግረዋል። ኢትዮጵያ ውስጥ ከሚያውላቸው የመዋለ ንዋይ ሌላ ለምሳሌ እንደ ህዳሴ ግድብ ለመሳሰሉት ትላልቅ ፕሮጀክቶች የሚልካቸው የገንዘብ ድጋፎች መኖራቸውንም ገልጸዋል። ህዳሴ ግድብን እንደምሳሌ ሲጠቅሱ
ለምሳሌ ሀገራዊ ፕሮጀክቶች ከመላቸው መካከል ትልቁ ሀገራዊ ፕሮጀክት ታላቁ የኢትዮጵያ ህዳሴ ግድብ ነው። ለታላቁ የህዳሴ ግድብ በያዝነው በአዲሱ በጀት አመት ከ200 ሚሊዮን የኢትዮጵያ ብር በላይ ዳያስፖራ ወደ ሀገር ቤት ልኳል። ሀገራዊ ጥሪዎችም የምንላቸው መከላከያ ሰራዊቱን መደገፍ፣ የተፈናቀሉ ወገኖቻችንን ማገዝ ለመሳሰሉትም ከ120 ሚሊዮን የኢትዮጵያ ብር በላይ ነው ዳያስፖራው ባለፉት 4 ወራት አካባቢ ወደ ሀገር ውስጥ የላከው።
ዳያስፖራው አገር ውስጥ ያሉትን ፕሮጀክቶች በመደገፍ ብቻ ሳይሆን በውጭ ያለውንም ዲፕሎማሲ በገንዘብ በመደገፍ ያለውን ሁለገብ አስተዋጽኦ አቶ ወንደሰን እንደሚከተለው ያስረዳሉ።
እንደምታውቀው የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በኢትዮጵያ ጉዳይ ላይ ከ10 ጊዜ በላይ ተሰብስቧል። ዳያስፖራውም ከ10 ጊዜ በላይ ሰልፍ ወጥቷል። በልዩ ልዩ የዓለም ክፍሎች ምናልባት በጣም ከፍተኛ የሚባለው ሙቭመንት ወይም ንቅናቄ ነው። ግን ከዛ በፊትም ልዩ ልዩ ሰልፎችን አድርገዋል። ሰልፍ አድርጎ ብቻ አይመለስም። የአቋም መግለጫዎችን እያወጣ እያዘጋጀ ለሚመለከታቸው ተጽዕኖ ፈጣሪ ግለሰቦችም ሆነ ተቋማት ያቀርባል። ይሄ አንድ የፐብሊክ ዲፕሎማሲ መገለጫው ነው። ሌላኛው የፐብሊክ ዲፕሎማሲ መገለጫው ደግሞ ዲጂታል ዲፕሎማሲን በመጠቀም በዲጂታል ዲፕሎማሲ መታገል ነው። መልእክቶችን አሁን ይሄ ኖሞር የሚለው ወይም በቃ የሚለው ንቅናቄ ሲነሳ ዲጂታል ዲፕሎማሲ ላይ በትዊተር ዲፕሎማሲ ነበር የተነሳው። ከዛ ነው አድጎ አሁን በምናየው ደረጃ በዓለም አቀፍ ደረጃ ከ27 በላይ ከተሞች ላይ ሊታይ ይችላል። ዳያስፖራው ይህንን ብቻ አይደለም ከፐብሊክ ዲፕሎማሲ ጋር ያለው ተሳትፎ ሰልፍ በመውጣት ወይም በሚዲያ ላይ በመሞገት ብቻ የሚወሰን አይደለም። የአሜሪካ ፖለቲካ የሚሰራው በሎቢ ድርጅቶች ነው። ያው ሎቢ ድርጅቶችን የበለጠ የቀረበ የበለጠ ተጠቃሚ ይሆናል። ዳያስፖራው የሎቢ ድርጅቶችን እስከ መቅጠር የሄደባቸው አጋጣሚዎች አሉ።
የኢትዮጵያ ዳያስፖራ አባላት በተለይም የኢትዮጵያ ሚስዮኖችና ዲፕሎማቶች በሌሉባቸው ቦታዎች ሁሉ እየተሰባሰቡ በወቅታዊ ጉዳይ የተነሳ ገንዘብ እያዋጡ የሚልኩ መሆኑን አቶ ወንደሰን ተናግረዋል። በቅርቡ ተጀምሮ እስካሁን ከ2 ሚሊዮን ዶላር በላይ ማስተላለፍ የቻለው የአይዞን መተግበሪያ ማስተላለፊያም የዳያስፖራው የኢትዮጵያ ምጣኔ ሀብት ለመደገፍ ገና ያልተነካ እምቅ ሀብት ያለው መሆኑን ያሳያል ብለዋል አቶ ወንደሰን።
እንግዲህ የኢትዮጵያ ዳያስፖራ ከፍተኛ አስተዋጽኦ እያደረገ ነው ያለው። ፋይናንሻሊ ሀገሩን ለመደገፍ አቅም እንዳለውም አሳይቷል። ለዚህም ዋነኛ ማሳያችን የሚሆነው አይዞን ኢትዮጵያ ወደ ትግበራ ከገባ 3 ሳምንት አካባቢ ነው የሚሆነው። በትግበራ ላይ በቆየባቸው 2 ሳምንታት ወደ 500,000 ዶላር አካባቢ ነበር ገቢ የሆነው። አሁን 3ኛው ሳምንት ላይ በተለይም ከኖሞር እንቅስቃሴ በኋላ ከ1 ሚሊዮን ዶላር በላይ ነው ገቢ መሆን የቻለው። አብዛኛው ገንዘብ የተሰበሰቡ ደግሞ 10,000 ሰዎች የማይሞሉ ናቸው ይህን ገንዘብ ሰፖርት ያደረጉት። የዚህ አንድምታ ምንድን ነው? በአንድ ሳምንት ውስጥ 10,000 የማይሞሉ ሰዎች ከ1 ሚሊዮን ዶላር በላይ ማውጣት ከቻሉ የኢትዮጵያ ዲያስፖራ አቅሙ እምቅ አቅም አለው ማለት የሚል ነው የሚያሳየው። ኢትዮጵያ ደግሞ 3 ሚሊዮን እና በላይ ዳያስፖራ ካላት 100,000 ቢያዋጡ ብለን ስናስብ ወይም 200,000 ቢያዋጡ ብለን ስናስብ ወይም ቁጥሩን ከፍ አድርገን 500,000 ቢያዋጡ ብለን ስናስብ እነዚህ ምዕራባውያን ሀገራት እንከለክለዋለን ከሚሉት ገንዘብ እጅግ በጣም ይላል ገንዘብ ከዳያስፖራው ማሰባሰብ እንደሚቻል ያሳያል።
የኢትዮጵያ ዳያስፖራ ኤጀንሲ የምጣኔ ሀብቱን በመደገፍ ረገድ ወደፊት እንደ ትኩረት አቅጣጫ አድርጎ የሚሰራው የዳያስፖራውን እምቅ አቅም መጠቀም በሚችልበት መንገድ ላይ መሆኑንም አቶ ወንደሰን ተናግረዋል።
ወደፊት የትኩረት አቅጣጫችን ሆኖ የምንሰራው እንደ ኤጀንሲ እንደ መንግስትም በዋነኛነት እዚህ ላይ ነው የሚሆነው። ጫናዎች የብረቱ ስለሚመጡ የዳያስፖራውን እምቅ አቅም እንዴት አድርገን እንጠቀምበት፣ ሌሎች ሀገሮች እንዴት ተጠቀሙ፣ ከዳያስፖራዎቻቸው ምን ተጠቅመው እየተደረሱ እንዴት በምን መንገድ ሄዱ የሚለውንም እያየን ነው። እሱን ተከትለን እንደዚህ ትልቅ ካምፔኖች ዳያስፖራውን ያሳትፉ ስራዎችን እንሰራለን። ይሄ አሁን አይዞን የሚባለው ፕላትፎርም ለጊዜው በውስጡ ያለው አንድ ፕሮጀክት ወይም አንድ ኮዝ ነው፣ ሰፖርት ፎር ዘ ዲስፕሌስድ የሚለው ግን ፕላትፎርሙ አንሊሚትድ ካፓሲቲ ነው ያለው። ኮዝስ ብዙ ኮዞችን በውስጡ ሊይዝ ይችላል። ስለዚህ መልሶ ግንባታ ላይ የትምህርት ቤት ፕሮጀክት ብለን አንድ ኮዝ ልናስገባ እንችላለን። የጤና ተቋማት ግንባታ ብለን ሌላ ኮዝ ልናስገባ እንችላለን። ሴቶችን መደገፍ፣ ህፃናትን መደገፍ፣ አዛውንቶችን መደገፍ እያልን ልዩ ልዩ ፕሮጀክቶች ልናስገባ እንችላለን። ፕላትፎርሙን ካየኸው የሚፈልጉትን ፕሮጀክት ይርዱ ነው የሚለው ፕላትፎርም ራሱ ሲዘጋጅ እና ስክሮል እያደረጉ እየመረጡ ወደፊት አሁን ይሄ በጣም አንገብጋቢ የሆነው የተፈናቀሉ ዜጎችን መደገፍ ስለሆነ እሱን ብቻ አስገባን እንጂ ወደፊት በፍላጎታቸው የትኛውን ኮዝ በደግፍ የበለጠ ውጤታማ ሆናለሁ ብለው ሊመርጡ በሚችሉበት ሁኔታ ነው ፕላትፎርም የተዘጋጀው። እያሰብን ያለ ነው ምንድነው ተቋማት መንግስታዊ ያልሆኑም ተቋማት ፍላጎታቸው ከዳያስፖራ ሀቅ እንዲሰባሰብላቸው የሚፈልጉትን ፍላጎታቸው ለኤጀንሲያችን እንዲያቀርቡ ይደረጋል። ኤጀንሲያችን እነዛን ፕሮጀክቶች ይመርጣል፣ ፕራዮሪቲ ይሰጥና ከመረጠ በኋላ ፕላትፎርም ውስጥ እንዲቀመጥ ያደርጋል። አካውንት እንዲወጣለት ይሆናል። ስለዚህ ሪሶርስ ሞቢላይዝ ይደረጋል። በቀጥታ ሀብቱ ለሚሰባሰብለት መንግስታዊ ወይም መንግስታዊ ያልሆነ ተቋም ሀብቱ እንዲሄድለት ይደረጋል ማለት ነው። ስለዚህ ዳያስፖራው በቀጥታ ከሚረዳው አካል ጋር እንዲገናኝ ያስችለዋል። ውጤቱንም የሚያይበት መንገድ እግረ መንገዱ ይመቻቻል። ስለዚህ እነዚህ በተለይም ይሄ ፕላትፎርሙ በዋነኛነት የሪሶርስ ሞቢላይዜሽኑን አቅማችንን በጣም ነው የሚያጠናክርልን።
መንግስት ከፍተኛ የዳያስፖራ አባላት አሉባቸው በተባሉት ከተሞች 19 የሚደርሱ የዳያስፖራ ሚስዮኖችን አደራጅቶ ስልጠና እየሰጠ ሲሆን በቅርቡ እንደሚያስተማራቸውም የኢትዮጵያ ዳያስፖራ ኤጀንሲ የኮሙኒኬሽን ዳይሬክተር አቶ ወንደሰን ግርማ ተናግረዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።